ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 7 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በቅድሚያ ጊዜው ሲደርስ ይወደቃል ይነሳል በሚል ርዕስ የቀረበ ሐተታ በማስከተልም በ1996 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልሳን ዴሞክራሲያ ምርጫ ሲሉ ምርጫ ስንል በሚል ርዕስ አውጥቶት የነበረውን አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ስለምናየው ገደል ለማሳሰብ ሳሩን አየህና ገደሉን ሳታይ ሲባል ቆይቷል። ያለውን ሁኔታ ሂደትና ይዘት በተመለከተ ጠለቅ ያለ ግንዛቤ ለመያዝ ጥረት እየተደረገ ሳይሆን በግልቡ መባረቅና መደገፍ ወይም በትርጉመ ቢስና አደገኛ አድበዝባዥ መፈክር መሰረት መደመር በመብዛቱ የምኞት ሳርን ሊግጡ ይቋመጡ ያለውን ገደል ማየት ተስኗቸው እንደሚገኝ ግልጽ ሆኗል። ስለ ችግሮቹና ተጨባጭ ሁኔታው ያለንን ግንዛቤ ስለገደሉ ስናሳስብ ደግሞ መሪያችንን ዘለፉ በሚል አፋችንን ለማዘጋት ሙከራውም ተጠናክሮ መሰማቱ መጠቀስ ያለበት ነው። ከወዲሁ ተክለሰውነት ጦዞ ሊቀመንበራችንን ተቻችሁ በሚል ስንወቀስም ሰምተናል። ጣዖት ጠረባም ሆነ አምልኮ ተግለሰብ ልምዳችን ሳይሆን የምንቃወመው ነውና በያዝነው መቀጠላችን አልቀረም። ጠላትህን እወቅ ራስህንም እወቅ ተብሏል። ድልን ለሚፈልጉ ሁሉ ሰፍኖ ያለው ወያኔን የመናቅ ዝንባሌ መዘዙ ብዙ እንደሚሆን ከወዲሁ ማሳሰብ እንፈልጋለን። ወያኔን የጎዳው ያቆሰለው የህዝብ ትግል ተደናቅፎ እንዲቆም ተደርጎ ባለበት በእኛ ረቂቅ ኃይል ብቻ እናቸንፈዋለን ጋሬጣዎችንም እናስወግዳለን ብሎ መነሳቱ ከንቱ ልፋት ነው። ዛሬ ሳይሆን ነገ ውድቀትን ያስከትላል። ወያኔ ቆሰለ እንጂ አልሞተም። የቆሰለ አውሬ ደግሞ ካልተገደለ ብዙ ጉዳትን እንደሚያደርስ የሚታወቅ ነው። ወያኔ አሁንም ባልፈረሰው ኢህአዴግ ውስጥ ቦታና ሚዛን አለው። ይህን ተቋም አድሰን እንቀጥላለን ባዩሹም ወያኔ አጋሮች እንዳሉት ማወቅ ይገባል። ህዝብ አልመረጠውምና ሹም መባሉም ተገቢ ነው። ወያኔ አሁንም በስልጣን ላይ ነው። ምንም እንኳ ቢዳከምም አገርን መበጥበጥና በሹሞቹም ላይ የማያዳግም እርምጃ ለመውሰድ አቅም አለው። በጅጅጋና ድሬዳዋ እየተካሄደ ያለውን ያጤኗል። በአየር ላይ በገዋ መፈንደቁ አክትሞ በተጨባጭ ምን ሁኔታ ላይ ነን? የሹሞቹ ዓላማስ ምንድን ነው? አቅማቸውስ ምን ያህል ነው? ወዘተ በሚል የገደሉን ሁኔታ ማጤኑ ተገቢ ሆኖ ይገኛል። ለዚህም ነው ተጨባጭ ሁኔታ ምንድን ነው? ወዴትስ እያመራን ነው ብሎ ማወቁ መመርመሩ ቀዳሚ ይሁን የምንለው። ሹሙ የወያኔ ኢህአዴግን ሊያድስና ሊያጠናክር መቼም ቢሆን መች የሽግግር ሂደት እንዲኖር ላይፈቅድ ባጭሩ ያለውን ስርዓት ሊቀጥል ማቀዱን ነግሮናል። አመጣጡንም ማገናዘብ የኛ ፈንታ ነው። ዝንባሌውም ለመላው ኢትዮጵያ ነው ወይስ አይደለም? የወያኔን የበላይነት በህዝብ የበላይነት ሊተካ ነው ወይስ የራሱን ቡድን ከበላይ ለማድረግ የሚለው ላይም ብዥታ አያሻም። በአካባቢና ዓለም አቀፉ ሁኔታስ ላይ ምን እንቅስቃሴና ዝንባሌ እያየን ነው? ፍትህ ራቀችን ወይስ ቀረበች? ለምንስ ሁሉም የፖለቲካ እስረኞች አይፈቱም? ጸረ ህዝብ አዋጆችንስ ጠብቆ መያዝ ምን ይባላል? ከሻቢያ ጋርስ ህዝብ ያልመከረበት ስምምነት ማድረግ ለማን ይጠቅማል? ብዙ ገደሎች አሉ። ለነገሩ የምናየውም ሳር የሚያስጎመጅ አይደለም። በዚህ መንፈስ በሚከተሉት ቀናት በቀጣይ ሀተታዎች ሁኔታዎችን ልንቃኝ እንሞክራለን። አሁን ወደ ዜናው።
እሁድ ነሐሴ 6 ቀን 2010 ዓመተ ምህረት በመስራቅ ሐረርጌ ዞን መዩም ሙለቄ በተባለ ወረዳ የሶማሌ ክልል ልዩ ፖሊስ በከፈተው ጥቃት 32 ሰዎች የተገደሉ መሆናቸውን የአካባቢው አስተዳደር ባለስልጣኖች ገልጸዋል። በጥቃቱ ህይወታቸው ካለፈው መካከል 13 የሚሆኑት የኦሮሚያ ፖሊስ አባላት ሲሆኑ 20 የሚሆኑት ደግሞ ሰላማዊ ሰዎች መሆናቸው ተነግሯል። የሶማሌ ልዩ ፖሊስ በአሁን ወቅት ይህንን ጥቃት ለመፈጸም ምን እንዳነሳሳው ግልጽ ባይሆንም ቀደም ብሎ በተካሄደው በአብዲ ኢሌ መታሰርና በኋላም ግለሰቡ ከኢሶዴፓ መሪነት ተነስቶ በኮሙኒኬሽን ሚኒስትሩ በአህመድ ሸዴ መተካቱ ያስቆጣቸው ግለሰቦች በወሰዱት እርምጃ ሳይሆን አይቀርም የሚል ግምት እየተሰጠ ይገኛል። በተያያዘ ዜና እሁድ ማለዳ ላይ የኦጋዴን ብሔራዊ ነጻ አውጪ ግንባር የተባለው ድርጅት የተናጠል የተኩስ ማቆም ውሳኔ ማሳለፉን ይፋ አድርጓል። ድርጅቱ እዚህ ውሳኔ ላይ የደረሰው በኢትዮጵያ ሶማሌ አካባቢ ያለውን ሁኔታ ለማረጋጋትም ነው ብሏል። ድርጅቱ ይህንን በወሰነ በጥቂት ሰዓታት ውስጥ የግንባሩ ኃላፊዎች ወደ አገር ቤት መግባታቸውና በአዲስ አበባ ከሶማሌ ብሔር ተወላጆች ጋር ውይይት መጀመራቸው ስምምነቱ ቀደም ብሎ በተደረገ ሚስጥራዊ ውይይት ያለቀ መሆኑን ያሳያል ተብሏል። እሁድ በሻሸመኔ ከተማ ጆሃር መሐመድን ለመቀበል በተዘጋጀ ስነ ስርዓት ላይ በርካታ ሰዎች በከተማዋ ስቴዲየም የተገኙ ሲሆን በወቅቱ ሲስፋፋ በነበረው ተጨባጭ ያልሆነ መረጃ በተፈጠረ ግጭት ጉዳት መድረሱ ታውቋል። ለጸጥታ ስራ በቦታው ላይ የነበረ መኪና ቦምብ ተጭኖበታል የሚል የሐሰት መረጃ ስለተስፋፋ መኪናው በተሰብሳቢው የተቃጠለ መሆኑም ታውቋል። ከፖሊስ መረጃ ለማወቅ እንደተቻለው መኪናው የሻሸመኔ ከተማ አስተዳደር ንብረት የሆነ በወቅቱ በጥበቃ ስራ ላይ ተሰማርቶ የነበረ መሆኑም ታውቋል። አንድ ግለሰብም ቦምብ ሊያፈነዳ ነበር በማለት ተዘግዝቆ ተሰቅሎ የተገደለ መሆኑም ተነግሯል። የተሰበሰቡትን ለመበተን ፖሊሶች ያስለቃሽ ጋዝ የተጠቀሙ ሲሆን ከአደጋው ለማምለጥ በተፈጠረው መገፋፋት ሌሎች 3 ሰዎች ህይወታቸውን ያጡ መሆናቸው ተነግሯል። ከሁኔታው ጋር በተያያዘ 7 ሰዎች በጥርጣሬ ተይዘው ምርመራ እየተካሄደባቸው መሆኑን ፖሊስ ገልጿል። በሌላ በኩል ደግሞ ቅዳሜ ነሐሴ 5 ቀን ምሽት ላይ በመስራቅ ወለጋ ፍጹም ማሃሪና ሀፍቴ ሀገሶም የተባሉ 2 የትግራይ ተወላጆች በድንጋይ ተወግረው በአሰቃቂ ሁኔታ የተገደሉ መሆናቸውን የቢቢሲ የዜና ወኪል ዘግቧል። 2 ግለሰቦች ወደ አካባቢው የመጡት በ1977 በነበረው ድርቅ በልጅነታቸው ሲሆን በአሁን ወቅት በአካባቢው በተፈጠረው የጸጥታ ጉድለት ምክንያት ንብረታቸውን ይዘው ወደ ትግራይ ለመጓዝ እየተዘጋጁ እንደነበረ ቤተሰቦቻቸው ተናግረዋል። አስከሬናቸው ምርመራ ተደርጎለት የተቀበረ መሆኑ ሲነገር የግለሰቦቹን ገዳዮች ለመያዝ የተወሰደ እርምጃ መኖሩ አይታወቅም። እሁድ ነሐሴ 6 ቀን የባህር ዳር ከተማ ወጣቶች ህገወጥ ንብረት በማጓጓዝ ላይ ናቸው ብለው የሚጠረጥሯቸውን መኪናዎች እያስቆሙ በመፈተሻቸው የትራፊክ መጨናነቅ ደርሶ እንደነበር ከአካባቢው የተገኘው ዜና ይገልጻል። ፖሊሶች አስለቃሽ ጭስ በመጠቀም ወጣቶችን የበተኑ መሆናቸውም ይነገራል። በተመሳሳይ ዜና በሰሜን ጎንደር የሳንጃ ከተማ ወጣቶች ህገወጥ ንብረት ሲያጓጉዙ ነበር የተባሉትን ተሽከርካሪዎች በቁጥጥር ስር ያደረጉ መሆናቸው ታውቋል። ሰኔ 16 ቀን 2010 ዓመተ ምህረት በመስቀል አደባባይ በነበረው የቦምብ ፍንዳታ ተይዘው በመርመራ ላይ ከነበሩት መካከል የአዲስ አበባ ፖሊስ ኮሚሽነር ግርማ ካሳን ጨምሮ 11 የሚሆኑት የፖሊስና የጸጥታ ተቋም አባላት በዋስ ቢለቀቁ ተቃውሞ እንደማይኖረው አቃቤ ሕጉ በዛሬው ዕለት ለፍርድ ቤቱ ያስታወቀ መሆኑ ታውቋል። ጥላውን ጌታቸውና ብርሃኑ ጃፋር በተባሉ ተጠርጣሪዎች ላይ ተጨማሪ የማጣሪያ ጊዜ ጠይቆ የሰባት ቀን ጊዜ የተሰጠው መሆኑን ተነግሯል። ባለፈው ሳምንት ተስፋዬ ኡርጌ በተባለው ዋና ተጠርጣሪ ላይ ተጨማሪ የሰባት ቀን ጊዜ እንዲሰጥ የቀረበውን ጥያቄ ፍርድ ቤቱ የፈቀደ መሆኑ ይታወሳል። የእንግሊዝ መንግስት የሶማሌ ክልል ልዩ ኃይልን አስተጣቋል አሰልጥኗል በሚል ባለፉት ቀናት ሲሰራጩ የነበሩትን ዜናዎች አዲስ አበባ የሚገኘው የእንግሊዝ ኤምባሲ አስተባብሏል። ኤምባሲው በመግለጫው እንደ አውሮፓ አቆጣጠር በ2013 እና በ2015 የእንግሊዝ መንግስት በተራድኦ ድርጅት አማካኝነት ለአካባቢው ነዋሪዎች ድጋፍ ማድረጉን ገልጾ ድጋፉ የተደረገው ለትምህርት፣ ለጤናና ለንጹህ የመጠጥ ውሃ አቅርቦት እንጂ ለሌላ አይደለም ብሏል። ድጋፉም በ2015 የቆመ መሆኑንም ጨምሮ ገልጿል። የዓለም አቀፍ የዜና ተቋሞች እንግሊዝ በአብዲ ኢሌ ለተቋቋመው የአካባቢው ልዩ ፖሊስ ኃይል የመሳሪያና የስልጠና እገዛ ታደርግ የነበረ መሆኑን ሲዘግቡ መቆየታቸው ይታወቃል። የኬንያን ልዩ ልዩ ቦታዎች ይጎበኝ የነበረ አንድ የታይዋን ተወላጅ በጉማሬ ተበልቶ የሞተ ሲሆን ሌላ አንድ የታይዋን ተወላጅ ደግሞ ተነክሶ አካላዊ ጉዳት የደረሰበት መሆኑ ተነግሯል። ጉዳቱ የደረሰው ናይሻሽ በተባለው ሃይክ ቱሪስቶች ፎቶግራፍ እያነሱ በነበረበት ወቅት ነው። በዚህም አመት በአካባቢው 6 ሰዎች በጉማሬ ተበልቶ መሞታቸው ይታወቃል። በቅርቡ የውሃ መጠን በመጨመሩ የተነሳ ጉማሬዎች በውሃው ዳርቻ የሚበሉት ሳር እየመነመነ በመምጣቱ የባህሪ ለውጥ እያሳዩና ኃይለኛ እየሆኑ መሄዳቸው ይነገራል። በየአመቱ 500 አፍሪካውያን ክብደታቸው በአማካይ 2750 ኪሎ ግራም በሚመዘነውና በጣም ስስ ጥርስ ባላቸው ጉማሬዎች ይገደላሉ በሚል ተመራማሪዎች እየተናገሩ ይገኛሉ። ዜናው በዚያ በቃ። ሰላም ያገርሰው ያገርሰው እንደው ያገርሰው ሰላም ያገርሰው ያገርሰው እንደው ያገርሰው አንድ ማን ገበታ ያገርሰው አብሮ የሚቆርሰው እንደው ከምድር ከምድር እንደው ከምድር እንደው ከምድር ከምድር እንደው የምድር ይያምርብናል ከምድር
ጊዜ ሲደርስ ይወደቃል ይነሳል። አንደቋም ወይም መርህ ወይም ሐሳብ ጊዜው ከደረሰ ማንንም ሊቀለብሰው የሚችል አይኖርም። ማለትም በህዝብ ውስጥ ሰርጾ ከገባና በህዝብ ተቀባይነትን ካገኘ አቸናፊ ይሆናል ለማለት ነው። ድል ሊቀዳጅ ይችል ዘንድ ግን በህዝብ ተቀባይነትን ማግኘቱ ብቻ ሳይሆን ህዝብ በተጨባጭ እውን ሊያደርገው መነሳት መታገል አለበትም ማለት ነው። ጊዜው ሲደርስ ይወድቃል። ሙጋቤ ወያኔን በቀርቦ ወይም ይነሳል ህዝባችን ለማለት የደፈር ነው። ለዚህ ነው የወያኔን ውድቀት ሲጠሩ የነበሩት እንዳለ ሆነው ዛሬ ይህ አቋምና ፍላጎት ይህ ሐሳብ የህዝብ ሆኖ አለና የወያኔ ውድቀት ቀን በመገስገስ ላይ ነው። ዛሬ በወያኔ ጎራ የምናየው መተራመስና ቀውስ የትግል ውጤት ነው። ከወያኔ ምስረታ ጀምሮ የተደረገ ትግል ወያኔ ስልጣን ከያዘ በኋላም የቀጠለ ትግል ወያኔ ሲታገሉ ስንት ወገኖቻችን ደማቸውን እንዳፈሰሱ ስንቶቹም ደብዛቸው እንደጠፋ ስንት ሺዎቹ ለእስር እንደተዳረጉ ቂሊንጦ ዝዋይ ዲዲሳ ብር ሸለቆ አሁንም ወገኖቻችን ፍዳን እየተቀበሉ ናቸው። ይህ ሁሉ መከራ ይህ ሁሉ ትግል የደረሰብን ፍጅት ከጋምቤላ እስከ ኦጋዴን ከበደኖ እስከ ምስራቅ ወለጋ አሰቦት አንዋር መስጊድ አደባባይ ኢየሱስ አምቦ ጎንደር ጎጃም ከመጎፋ ወዘተ ሁሉም ተደምሮ መስዋዕትነትን ከፍሎ የወያኔን የዛሬ ቀውስ አምጥቷል። ወያኔ እርስ በርሱ ቢናከስ ቀውሱን ሊያሽር ሳይሆን የቀውሱ መባባስ ምልክት ነው። የህዝብም ግጭት ከግለሰቦች ብቻ ባለመሆኑ አዜብ ተባረረች በረከት ስራ ለቀቀ ከቶም ፋይዳ የለውም። የህዝብ ፍላጎት ወያኔን ከነግሳንግሱ መጣል ማስወገድ ነውና እቴጌ ሙስና ማለትም አዜብ በእውን ከተባረረች ግን ምንኛ የህዝብ ትግል አይሎ ወያኔ እንዳስጨነቀውና እያንበረከከውም እንዳለ ገለጽ ነው። አዜብ ወይም ሌላ አጠያፊ ወያኔ ከስልጣን ወረደ ማለት ለህዝብ ጥያቄ ምላሽ አይደለም። ይሁን ተወገደች ከተባለም የሰረቀችውን ገንዘብ እንድትመልስና ለሰራችው ወንጀል ሁሉ ተጠያቂ እንድትሆን በህዝብ ፍርድ ቤት መቅረብ ያለባት መሆኗ ግልጽ ነው። ህዝብ አመረና ቆርጦ ወያኔ ይወገድ ብሎ በመነሳቱ መፈክር ማሰማት ብቻ ሳይሆን ይህንንም በተግባር ሊያሳይ ቆርጦ በመነሳቱ የወያኔ ቀውስ አልቆም ብሎ ወደ ውድቀቱ እያሮጠው ነው። የወያኔ የውድቀት ጊዜ አፍጦ መጥቷልና የዘረኞቹ ሴራና ተንኮል ከውድቀት የሚያድናቸው አይደለም። የወያኔ ውድቀት ደረሰ ማለት ደግሞ የህዝብ የበላይነት ሊረጋገጥ የሚችልበት ጊዜ እየመጣ ነው ማለት ነው። ይህ እንዳይሆን የሚዋደቁ ኃይሎች ስላሉም ዓላማቸው እንዲከሽፍ ትግላችን መተባበርና መተናከር እንዳለበት ጥርጥር የለውም። ኢትዮጵያ ሀቀኛ ልጆች የሀገራቸው ባለቤት እንዲሆኑ ጊዜው የፈቀደ ቢሆንም ይሆኑ ዘንድ ተጨማሪ ትግልን ጠያቂ መሆኑ አልቀረምና ህዝባዊ መንግስትን ለማቋቋም ቆርጠን ትግል መቀጠል ይገባናል። የወያኔ መተራመስ ሊያዘናጋን አይገባውም። ትግሉ ተፋፍሞ መቀጠሉ ወሳኝ ነው። ደላ ለመቀማት መዋደቁ የግድ ነው። የትግል ሂደቱን ከግብ ሳይደርስ ለማስቆም ወያኔ ዘይዷል። ገና መድረክ ያላወጣቸውም ተንኮሎች አሉት። ቀደም የነበረውን ቅንጅት ማግኘት ቢያቅተውም ለውጥ መጣ በሚል ሊያዘናጋን መጣሩና በአንጻሩም የእርስ በርስ ግጭቶችን ማፋፋሙ መጠበቅ ያለበት ነው። የትግራይ አዛውንት የተባሉትም መልካም አሳቢ ከሆኑ ወያኔ ስልጣን እንዲለቅ በመምከር ፈንታ ወያኔዎች ታረቁና ሌላውን ህዝብ ተቋቋሙ ብሎ መምከር መቼም ውግዘት ሲያንሰው ነው። የትግራይ ህዝብ ሊመጣበት የሚችለውን አደጋ ሊያስወግድ የሚችለው ወያኔን በማውገዝና ከወያኔ በመለየት በመራቅ እንጂ ወያኔን እንደጋሻው በመቁጠር ሊሆን አይችልም አይደለምም። በጊዜ ሁኔታውን በተገቢው መንገድ ማጤን ግዴታ ነው እንላቸዋለን። የትግራይ ህዝብ በአሁኑ ጊዜ ሊቀማ የነበረውን ኢትዮጵያዊነቱን ለማስከበር እየተነሳና እየጣረ መሆኑም የሚካድ አይደለም ማለት እንፈልጋለን። በጊዜ ለሁሉ በሚል እጅ አጣጥፎ ጥበቃን ማጠንጠን ከቶም የምንፈልገውና የምንሰብከው ባይሆንም የትግል ሂደት ውጣ ውረድ እንዳለውና እልህ አስጨራሽም ሊሆን እንደሚችል ምንም ጥርጥር ኖሮን አያውቅም። ከአርባ ዓመታት በላይ የታገልነውና ይህ ነው የማይባል መስዋዕትነትን የከፈልነው ትግሉ ነገ ካልተሟላ ማቆም ነው በሚል ድምዳሜ ተቀይደን ተገኝተን አይደለም። ትግላችን ረጅም መሆኑን በቅድሚያ በማወቃችን በተራዘመው ህዝባዊ ትጥቅ ትግል እናቸንፋለን ነበር መፈክራችን። ከትግል አንጻርና ከሀገር ወዳድነት አንጻር ሲታዩ ማፈሪያዎችና ትሎች ልንላቸው የምንችል ግለሰቦች ሁሉ ሲዘምቱብን ንቀናቸውና ጠንክረን ትግል የቀጠልነው ከመነሻው ትግል ስንል የሚጠይቀውን በስፋት ልንገነዘብ በመቻላችን ነበር ማለትም እንችላለን። ወያኔ ከስልጣን ባልበቃም ነበር ግን በባዕዳን እርዳታና በደርግ ጸረ ኢትዮጵያ ወንጀል የተነሳ ቤተ መንግስት ሊገባ ቻለ። በስልጣን መቆየት መቻል አልነበረበትም ግን በራሱ ወንጀልና በቅጥረኞቹ ጸረ ህዝብ ዘመቻ የተነሳ እድሜ ሊገዛም ቻለ። ከፋፍሎን ገዛ፣ አፍኖን ገዛ። ይህ ግን ሊቀጥል አልቻለም። የውድቀቱ ደወል እነሆ አቃጭሏልና ራሳችን ስህተቶችን ካልፈጸም ውድቀቱ አይቀሬ ነው። የመሸገበት ቤተ መንግስትም መቀበሪያው መሆኑ አይቀርም፣ መፈርጠቱም አይቀርም። ትግራይን ሊገነጥል ያቀደውም ውድቅ ይሆናል። የትግራይ ህዝብ ራሱ ተባባሪው አይሆንም። የወያኔ የአፈና ተቋሞችም መፈራረሳቸው የማይቀር ነው። በጊዜ ለእነዚህ ተቋሞች ጥሪ አድርገናል። ህዝባችን ለሚሉት ቀና ካሰቡም ወያኔ የነበሩት በጊዜ ከርተው ከህዝብ ጎራ ሊቀላቀሉ መጣር አለባቸው ስንልም አሳስበናል። ዛሬም የተለየ ጥሪ የለንም። ወያኔነት ጥሎ መተው ለትግሉ ቀና ውጤት ከፍተኛ አስተዋጽኦ ይኖረዋል። ሲለመኑ ጆሮ ዳባ ልበስ ያሉ ባዕዳንም ቀውጢ ቀን ሲመጣ ወያኔን እርግፍ አድርገው እንደሚጥሉትም ሳይታለም የተፈታ የታወቀና በታሪክም የታየ ነው። ከጥቅማቸው ጋር እንጂ ከማንም አገዛዝ ጋር ሙጭጭ ብለው አይቆሙም። ይህን አቋም እንዲወስዱ ግን ህዝብ ላይመለስ አምሮ ተነስቶ የወያኔ እድሜ ሊቋጭ መነሳቱን ማየት አለባቸው። ምከረው ምከረው እምቢ ሲል መከራ ይምከረው ነው ወያኔን በተመለከተ ሊኖረን የሚችል አቋም። ተነግረዋል፣ ተለምነዋል። አደብ ግዙ፣ ይሉኝታ ይኑራችሁ፣ ግፉ ይቁም፣ እስረኞች ይፈቱ፣ መሬት ሽያጩ ምንጠራው ያክትም፣ ወዘተ ወዘተ ተብለው ከቶም ጭራሽም አንሰማም ብለው ቀጥለዋልና ምህረት የለሽ የትግል እሳት ሊያነዳቸው ብቻ ነው የሚጠበቀው። ሌላ መንገድ መፍትሄ የለም፣ ሊኖርም አይችልም። ውድቀታቸው ቀን መጣው ሲልም በስህተት ይሁን አውቀን ይህን የድል ቀን ለማጓተት ሸንካላ እርምጃዎችን ካጠነጠን ወይም ከወሰን ወቀሳና ውግዘቱ በላያችን ላይ መሆኑ ተገቢም አይቀሬም ነው። ለዚህም ነው ደግመን ደጋግመን ከወያኔ አንሞዳሞድ፣ በሰላም እንታገል፣ እንደራደር ወዘተ የሚሉትን አቋማችሁን አወቃችሁ አላወቃችሁ የአፍቅሮ ወያኔነት ሰለባ ነው የምንላቸው። ወያኔ ገደል ጫፍ ቆሞ በተገኘበት መግፋት እንጂ ጎትቶ ማዳን የሚታሰብም ሊሆን አይችልም ብለናል፣ አሁንም እንላለን። ወያኔው ደመፈክር የህዝብ ሆኗል ብቻ ሳይሆን ህዝብ በመራራት ትግል እውን ተግባራዊ ሊያደርገው ደሙን እያፈሰሰ ነው። ፈሪና አወናባሽ ተለይ የሚለው አዋጅ ከተነገረ ጊዜው አልፏል። ወደ ኋላ መልስ ቀርቶ ባለበት መርገጥ ሊታሰብ ሊፈቀድ አይገባውም። ከትግል አጸድ ከሃዲዎችን ቡከኖችን ውጡ ጻው ከተባሉ እንዲሁ ጊዜን አስቆጥሯል። ትግልና ፍርሃት እስከ ድል ድረስ ሊለያዩ ሊቆራረጡ መሆኑንም መገንዘብ አስፈልጓል። ትልቅ ሆነ ትንሽን መስዋዕትነትን የማይጠይቅ ትግል የለም። ህይወትን ሳይሆን ጊዜን ሳይቀር ሰዋው ማለት የሚቀራው ሁሉ ይህን መገንዘብ አለበት እንላለን። ሰማዕትን እያንቋሸሹ ደም ፈሶ የተሰራን ታሪክ የከሸፈ እያሉ አዲስ አኩሪና አገር አዳኝ ትግል ማድረጉ ዘበት ሊሆን የሚችልበት ሁኔታም ሊኖር ሊከሰት መቻሉንም በሚገባ መገንዘብም ይጠይቀናል። የራስን ታሪክ ማወቅና በተገቢው መንገድም መገምገም አማራጭ የለሽ ግዴታ ነው። ትሻልን ወድጄ ትብስን አመጣው ማክተም አለበት። ከድጡ ወደ ማጡም ያብቃ። ወያኔ ይወገድ የሁላችንም መፈክር ሆኖ ተጠናክሯል። ወያኔን ለማውደምም ትግሉ ቀጥሏል፣ እየተጠናከረም ነው። ወደ ኋላ ማለት ከቶም ሊታሰብ ሊሆንም አይገባም። ጸረ ወያኔው ትግላችን ይፋፋም። ድል ለኢትዮጵያ ሕዝብ! ጸረ ወያኔ ትግል!
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ካቲት 1997 ዓመተ ምህረት ምርጫ ሲባል ትግል ስንል ወያኔ ከሚመጸውትለት ፍርፋሪ በላይ ለኢትዮጵያ ህዝብ ምን ሌላ ዴሞክራሲ ያስፈልጋል ካልተባለ በስተቀር የሚመጣው ግንቦት ምርጫ ዴሞክራሲያዊም ሆነ ነጻ ወይም ፍትሃዊ ይሆናል ተብሎ አይተበቀም። ውጤቱም ካሁኑ ሳይታለም የተፈታ ሆኗል። በመሰረቱ ፍትሃዊና ነጻ ምርጫ ከመካሄዱ አስቀድሞ በሀገሪቱ ላይ ዴሞክራሲያዊ ስርዓት የመስፈኑና የመረጋጋቱ ጉዳይ ወሳኝነት ይኖረዋል። ያ ደግሞ በዛሬቱ ኢትዮጵያ የምድረ በዳ ውልብልቢት ሆኗል። አምባገነናዊ ስርዓት በሰፈነበት ሀገር ይህ እንጂ ሌላ ሊሆን እንደማይችል የተሰወረ አይደለም። በማንኛውም ሀገር ከሁሉ አስቀድሞ መሰረት ሊሆን የሚችለው የዴሞክራሲ ስርዓት ሲተከል ለመሆኑ ለክርክር ሊቀርብ አይችልም። ምክንያቱም ዘላቂና አስተማማኝ የፖለቲካ የኢኮኖሚም ይሁን የማህበራዊ ህይወት መረጋጋት የሚችለው ገደብ የለሽና አሳታፊ ዴሞክራሲ በህዝብ ስልጣንና ቁጥጥር ስር ሲሆን ብቻ በመሆኑ ነው። ለዚህ የማይታበል ሀቅ መሰረት ሳይጣል የህዝብ አይነተኛ መብትና የስልጣን ልዕልና ሳይገኝ የህግ የበላይነት ሳይረጋገጥ እንዲያው በደፈናው ምርጫ እናካሂዳለን ማለት በራሱ በምርጫው ትርጉምና ሂደት አላማና ተግባር ላይ ማሾፍ ይሆናል። ያሾፉ ለመኖር ደግሞ በአሁኑ ወቅት የኢትዮጵያ ህዝብ የመጀመሪያው ምኞቱና ምርጫው አይሆንም። ሁሉ ጊዜ ስለ ህዝብ ምርጫ ሲነገር ሁለት አይነት ሂደቶች መኖራቸውን መገንዘብ ሌላው ቢቀር ራስን ከመደለል ያድናል። አንዱ በአምባገነኖች ፈቃድና ቁጥጥር አላማና ግብ ላይ የተመሰረተ ነው። ይህ ሂደት እስካሁን በሀገራችን በተፈራረቁት 3 አምባገነን ስርዓቶች ታይቷል። ምርጫ ብለው በሚሞክሩት ሂደት ውስጥ እንደማጠየቂያ የሚተከሙበት የየራሳቸው ራዕይና ምክንያቶች ነበሯቸው አላቸው። በንጉሱ ስርዓት አጼው እኛ ስዩመ መለኮት ስለሆንን የምንሰጥህን የምንቸርህን የምንፈቅድልህንና የምንልህን አሜን ብለህ ተቀበል ሲሉት ስለነበር ህዝቡም ሳይወድ በግድ ይህንኑ ተቀብሎ መገዛት ነበረበት። የነበረው የፓርላማ ምርጫ ሂደትም ፍትሃዊና ነጻ ይሆናል ተብሎ የሚጠበቅ አልነበረም። ምክንያቱም ከላይ በችሮታ በተገኘ ህገ መንግስት ላይ የተመሰረተ ስርዓት ዴሞክራሲያዊ ምርጫ ማካሄድ ስለማይሆንለት ነበር። ህዝቡም በዚህ አይነቱ ምርጫ ሲሳተፍ የነበረው ወዶና አምኖበት ሳይሆን ወይም ደግሞ ሳይነቃቀርቶ ሳይሆን ሌላ ምንም ምርጫና የእንቢተኝነት ውሳኔውን የሚገልጽበት ኃይል ስላልነበረው የተቀበለ መስሎ ተጉዟል። አፍኖ መግዛት አይነተኛ የስርዓቱ ባህሪ ስለነበረም ያ ስርዓት እንደለመደው መግዛት ሲያቅተው በህዝብ አመጽ የመጨረሻውን መታግይቶ ተገለለ። ህዝቡም ከዚህ ስርዓት ተገላገለ። ይህን ስርዓት የተካው ደርግም የሪዮት ዓለምን ማጠየቂያ በማውጠንጠን ለአምባገነናዊ አገዛዙ እንደ ምክንያት ተጠቅሞ የፈላጭ ቆራጭ ስልጣኑን አሰፈነበት። በአንድ ፈላጭ ቆራጭ ፓርቲ ስር የተሰባሰቡ ፋሽስቶች ባስተናዱለት ምርጫ ውስጥ እነርሱ ያስቀመጡትን ተመራጭ ብቻ እንዲመርጥ እየተገደደ ህዝቡም ይህን ሲፈጽም ቆይቷል። በደርግ ባለስልጣናትና በህዝቡ መካከል የምርጫው ሂደትና ውጤት አስቀድሞ ቢታወቅም በነበረው አሰቃቂ አፈና ምክንያት ህዝቡ ያሉትን ከመድረክ በቀር ሌላ ምርጫ አልነበረውም። የታሪክ ሂደት ሆነና ደግም በህዝብ አመጽ ተወገደ። ይህን የምናወሳው የታሪካችን ጽልመተ መዋል በመሆኑና በዚያን ጊዜ ላልነበረው ትውልድ ለግንዛቤ እንዲረዳው ስንል እንጂ እንደ ወያኔ መሪዎች የሞተ ፈረስ ጋላቢ የደረቀውን ተሻጋሪ ለመሆን ቃጥቶን አይደለም። ከተመክሮ ለመማማር እንጂ ታሪክ ራሷ ኮንና ወደ ክርስቶስ መቃብሩ የወረወረችውን ስርዓት ፋይል ለመክፈት ልዩ ፍላጎት የለንም። ካለፉት 14 ዓመታት ወዲህ ያለውን የምርጫ ተብዬ ሂደት ስናጤንም ከላይ ከተዘረዘሩት ሁለት ስርዓቶች በአይነትም ይሁን በይዘት የተለየ ሆኖ አናገኘውም። ለብሔሮች ሁሉ ጥብቅና ቆም ያለው የሚለው ወያኔ በበኩሉ የአምባገነን ስርዓትን በማስፈን ለራሱ ፈላጭ ቆራጭ አገዛዝ የሚጠቅመውን የፕሮፓጋንዳ ማጠየቂያ ማግኘት አላስቸገረውም። ምርጫውን ለየብሔሮች በመሸንሸን በብሔራዊ ደረጃ ለብሔራዊ አጀንዳና ጥቅም ሊያስብ የሚያስችል ስንኩልና ጠባብ ምርጫን እንዲያካሄድ ከማድረጉም በላይ በሁሉም መስፈርት ሲለኩ የራሱን አጀንዳ የሚያራምዱለትን ሰዎች ለማስመረጥ የሚያስችለውን አስቂኝ ምርጫ ሲያካሂድ ቆይቷል። አሁንም ይህንን ሂደት በመጠቀም ለሶስተኛ ጊዜ ከጭላዳ ቆንጆ ምን ይመራርቷል የሚባልለትን ምርጫ ለማካሄድ ተዘጋጅቷል። ተቃዋሚ ኃይሎች የጠየቁትን ለውጥ እንቢ ብሎ ዳግም ለማጭበርበርና የበላይ ለመሆን ሸብረብ እያለ ነው። አሁንም እንደ ትናንቱ ህዝቡ ሌላ አማራጭ ስለሌለው የአምባገነኖችን አስገዳጅ ትዕዛዝ ተቀባይ ከመሆን አልተገላገለም። ዴሞክራሲያዊ ስርዓት እስካልሰፈነ ድረስም ይህ አስቂኝ የምርጫ ድራማ ይቀጥላል። ምርጫን አስመልክቶ ከላይ ከተዘረዘሩት ተፈራራቂ ስርዓቶች የምናያቸው ሂደቶች ከሞላ ጎደል ተመሳሳይ ባህሪ ያላቸው ማለት እንችላለን። ሁሉም ጸረ ህዝብ በመሆናቸው ህዝብን ይንቃሉ፣ ይፈራሉ፣ አያምኑትም። የፍላጎታቸውና የጥቅማቸው አስከባሪና ተከታይ እንጂ በውሳኔ ተሳታፊ እንዲሆን አይፈቅዱም። በመሰረቱ በአምባገነኖች ስርዓት የሚቀረጹ ህገ መንግስቶች በሙሉ ጸረ ዴሞክራሲ ስለሆኑ የአምባገነኖቹ የፖለቲካ ፕሮግራም ማስፈጸሚያ ሰነድ እንጂ እንደ ብሔራዊ ህገ መንግስት የሚቆጠሩ አይደሉም። በመሆኑም በህዝቡ ዘንድ ከበሬታም ይሁን ተአመኔታ ሊኖራቸው አይችልም። መሪዎቹም ማንኛውም ስልጣን ከህዝብ የሚመጣ እንደሆነ ማመን ቀርቶ ማሰብም አይፈልጉም። በየፓርላማዎቻቸው የሚሰበስቧቸው ግለሰቦችም ገዢዎቻቸው ሲያስነጥፋቸው ማህረብ ለማቅረብ ከመሽቀዳደም ያለፈ ተግባር ሲፈጽሙ አይታዩም። ሸንጎ ተባለ ፓርላማ የይስሙላ እንጂ ሀቀኛ የህዝብ መሳሪያ እንዳልነበርና እንዳልሆነም የታወቀ ነው። ተመራጭ የሚባሉትም አብዛኞቹ እኛ ምን ቸገረን ለህዝቡ ጫጫታ ደሞዝ ከመጣልን ሁሌ በልደታ የሚሉ ናቸው የተባለው በባዶ አይደለም። እብሪት የወጠራቸው አገዛዞች ትላንትም ነበሩ፣ ያሁኖቹም ያው ናቸው። የኋለኛው ከፊተኛው መማርን አይሹም። የሚሄዱትም ለሚተካቸው እኔን ያየ ተቀጣ ብለው አይደግሩትም። ተተኪው መስማት አይፈልግም። ባጭርና በጊዜያዊ ጥቅም ላይ ብቻ ስለሚያተኩሩ በረጅሙ የሀገር ጥቅምና ስትራቴጂያዊ ራዕይ ላይ የማተኮር ምኞት አይኖራቸውም። በመሆኑም ገንብቶ ማለፍን ሳይሆን አጥፍቶ መጥፋትን ይመርጣሉ። ሀገሪቱንም ለአዲስ አምባገነን አሳልፈው ጥለዋት ያልፋሉ። ይህ የመከራ ዙሪት የታሪካችን አልፋና ኦሜጋ የሆነ ቆይቷል። ሁለተኛው የምርጫ ሂደት በዲሞክራሲ ስርዓት ውስጥ የሚካሄደው ነው። የምርጫው ይዘትም ይሁን አይነት ባህሪም ይሁን ዓላማና ግብ የተመሰረተው በዲሞክራሲያዊ ህገ መንግስት ስር በተቀረጸ የምርጫ ስርዓትና ደንብ ህግጋትና አፈጻጸም ላይ በመሆኑ ማንኛውም ምርጫ ፍትሃዊና ነጻ ነው ማለት ይቻላል። ይህ ክስተት ከተረጋገጠ ደግሞ የመጨረሻው የስልጣን ባለቤት ተመራጩ ሳይሆን ራሱ መራጩ ህዝብ መሆኑ የሚያከራክር አይሆንም። ይህ ከሆነ ዘንዳ በእንደዚህ አይነቱ ሀገር የህግ የበላይነት የህዝብ ሉዓላዊነትና እኩልነት ሰፍኗል ማለት ይቻላል ተብሎ ይታመናል። በመሆኑም ሰላምና መረጋጋት፣ ልማትና እድገት፣ የሀገርም ነጻነትና የግዛት አንድነት ሊከበር ይችላል የሚል ዋስትና ይኖራል። የዚህ ሁሉ ድምር ውጤት ታዲያ የዴሞክራሲ ስርዓት በማያሻማ መልኩ መረጋጋት ነው። ይህ በማይከሰትበት ሀገርና ሁኔታ ስለምርጫ ማውራት ስላቅ ይመስለናል። ይህን አቅ በሚገባ የተረዳ ዜጋ ሁሉ ነፃና ፍትሃዊ ምርጫ ምን እንደሆነ ያውቃል። አውቆም ላላወቀው ወገኑ ያስረዳል፣ ያስተምራል። ይህ ደግሞ በበኩሉ ለአምባገነኖች ፕሮፓጋንዳ ሰለባ ከመሆን ያድናል። ካወናባጆችና በላባዎች ተንኮል ራሱን ይከላከላል። ለዚህ ነው ዛሬ የኢትዮጵያ ሕዝብ ከአጽናፍ እስከ አጽናፍ ለነፃና ፍትሃዊ ምርጫ በመታገል ላይ ያለው። ለዚህም ነው ሀገር ወዳድ ኃይሎች የነፃና ፍትሃዊ ምርጫ ቀድመ ሁኔታዎች ካልተሟሉ፣ ማለትም የምርጫው ሕግና በወያኔ ስር ያለው የምርጫ ቦርድ ካልተለወጡ ነፃ ምርጫ ዘበት ነው ያሉት። በዛሬቱ ኢትዮጵያ በሁለንተናዊው የሀገሪቱ የፖለቲካ መልክዓ ምድር ላይ በሰፊው ማተኮሩን እንኳን ለጊዜው ጋብ አድርገን በምርጫው ላይ ብቻ እናማትር ብንል በቅድሚያ የምናስተውለው በመላው የኢትዮጵያ ሕዝብ በተቃዋሚ ኃይሎች አሰላለፍና በወያኔ መካከል ያለውን ሁኔታ ይሆናል። የግንቦቱን ምርጫ አስመልክቶ የኢትዮጵያ ሕዝብ ከዳር እስከ ዳር ያለው አቋም የማያወላውል ነው። ይህም በቅርቡ በሐዋሳ፣ በጅማ፣ በባህር ዳር፣ በደሴ፣ በአምቦ፣ በአዲስ አበባና በሌሎችም ከተሞች በተጨባጭ የታየ ሐቅ ነው። መጪው የወያኔ ምርጫ ነፃና ፍትሃዊ እንደማይሆንና የተቃዋሚ ድርጅቶችም በዚህ ምርጫ ለወያኔ ሽፋን ሰጪ መሆን እንደሌለባቸው ሕዝቡ በሚገባ አስረግጦ ነግሯቸዋል። ይልቁንም ኅብረታቸውን አጠንክረው ትግሉን በመምራት ለድል እንዲያበቁት በአጽንኦት አሳስቧቸዋል፣ ተማጽኗቸዋል። የመላውን ሕዝብ አቤቱታና ውሳኔ ተማጽኖና ፍላጎት መሠረት አድርጎ መታገልና ማታገል ደግሞ የተቃዋሚ ኃይሎች ዋና ተልእኮ ነው። ዘላቂ የሀገር አንድነት የዜጎች እኩልነትም ይሁን ብሔራዊ ጥቅም ሊከበር የሚችለውም የመላ ሀገሪቱን ሕዝቦች ትግል አካቶ በብሔራዊ ደረጃ መምራት ሲቻል ነው። ይህ ካልሆነ ዘላቂ ሰላምና መረጋጋት፣ የሀገር አንድነትና ህልውና ዋስትና ይኖረዋል ማለት ዘበት ይሆናል። እስካሁንም ትግሉ ሁሉ ተሰናክሎ የቀረውና ሕዝቡም ለተፈራራቂ አምባገነኖች አገዛዝ ሰለባ የሆነውም በዚህ ምክንያት ነው። ይህ ክስተት መደገም የለበትም። አዙሪቱ እንዲቀጥል የሚፈልጉት ግን የኢትዮጵያን ህልውና ጥቅምና የህዝቧንም አንድነትና ህብረት የማይፈልግ ታሪካዊ ባላንጣዎቿ ብቻ ናቸው። ምክንያቱም በዴሞክራሲ የሚተዳደር ህዝብና ሀገር የቱን ያህል ጠንካራና የማይበገር መሆኑን ጠንቅቀው ስለሚያውቁ ነው። ዴሞክራሲያዊትና ጠንካራ ኢትዮጵያን ለማየት የማይፈልጉ ሀገር በቀል ባንዳዎችና ባዕዳን ጠላቶች ለመሆናቸው የሀገራችን ዜና መዋዕል የመዘገበው ሐቅ ነው። ወደ ተቃዋሚ ድርጅቶች ስናተኩር በአሁኑ ወቅት ወያኔን በምርጫ ማሸነፍ እንችላለን ብለው የወሰኑ ክፍሎች አሉ። ይህ ከተሳካ ደስታው የሁሉም እንደሚሆን ማንም ኢትዮጵያዊ አይጠራጠርም። ምክንያቱም ወያኔን ከስልጣን አስወግዶ ሀገሪቷን ከጥፋት ከማዳን የበለጠ ሌላ ብሔራዊ ድልና ደስታ ስለማይኖር ነው። ፖለቲካ ማለት የሚቻለውን ለማድረግ የሚያስችል ጥበብ ነው እንደሚባለው ሁሉ በአሁኑ የሀገራችን ተጨባጭ ሁኔታ ወያኔን በምርጫ ማስወገድ እንደማይቻል ሌላው ቢቀር በኢትዮጵያ ሕዝብ በኩል ብዥታ አይኖርም። ምክንያቱም ተደጋግሞ የገለጸው ሐቅ በመሆኑ አይ እንዲያው በደፈናው በምርጫ ተወዳድረን የተወሰነ መቀመጫ እያገኘንና በዚህም የዳበሳ የኤሊ ጉዞ በማዝገም የምርጫ ሂደት በየምርጫዎቹ የመቀመጫ ቁጥሮችን እያሳደግን በመሄድ በመጨረሻ የፓርላማ ብዙሃን በመሆን ወያኔን ማስወገድ እንችላለን የሚሉ ክፍሎች እንዳሉ እናውቃለን። የዚህ አይነት ምኞት ሊፈጸምላቸው የሚችለው ምናልባት እድለኛ ከሆኑ ከ20ና ከ30 ዓመታት በኋላ ሊሆን ይችላል። ያም ቢሆን ዘንቦ ተባርቆ ነው። የዚህ አዝጋሚ ምኞት ግን አንድ ጊዜ የማይሰጥና አደገኛ የሆነ ችግር አለበት። እርሱም ይህ ወያኔያዊ አገዛዝና መከራ ከቀጠለ ከሀያና ከሰላሳ ዓመታት በኋላ ኢትዮጵያ እንደ ሀገር ዜጎቿም እንደ ሕዝብ ለመኖር የማይችሉ መሆናቸው ነው። ይህንን ሁሉ አርቆ በመመልከት ይመስለናል ዛሬ የኢትዮጵያ ሕዝብ ተቃዋሚ ድርጅቶችን ይካሄዳል ከተባለው የግንቦቱ ምርጫ ይልቅ በሀገራቸው የሩብ ጊዜ ዘላቂ ስትራቴጂያዊና ብሔራዊ ጥቅም ላይ እንዲያተኩሩና ትግላቸውን እንዲያስተባብሩ ጥሪውን የሚያስተላልፈው። ወያኔንና የመጪውን የግንቦት ምርጫ ሁኔታ ስንዳስስ ደግሞ የተለየ ስዕልና ሐቅ መገንዘብ እንችላለን። በዚህ በመጪው የወያኔ ምርጫ ነፃም ይሁን ፍትሃዊ ምርጫ ይካሄዳል ብሎ የሚታሰብ አለመሆኑ እንኳንስ የኢትዮጵያ ህዝብ ራሱ ወያኔ ቢሆን ይገነዘባል። ወያኔ በዚህ የግንቦቱ ምርጫ ፍትሃዊነት አለማመኑም ብቻ ሳይሆን በኔ የምርጫ ህግና ስነ ስርዓት አምናችሁ ካልተሳተፋችሁ ገደል ግቡ ብሎ እቅጩን ተናግሮ በድንቁርና ጥይት የተወጠረ ቡድን መሆኑንም በድፍረት አስመስክሯል። ምርጫውንም እንዳለፉት ጊዜያት ባሸናፊነት ለመወጣት አስፈላጊውን ሁሉ አድርጓል። ነፃ ምርጫ ተደርጓል ለማለትም አስፈላጊው ማደናገሪያ ሁሉም በስልት እያካሄደ ነው። ይህ ደግሞ የማይተበቅ አይደለም። የመንግስት ስልጣን ሊሰጠው የሚችለውን ማንኛውንም ኃይልና ጉልበት ገንዘብና ፕሮፓጋንዳ የወታደርና የጸጥታ ሰራዊት ተጠቅሞ የሚያሸንፍ መሆኑን በሙሉ ልብነት ተናግሮ ጨርሷል። ሁሉ በእጁ በደጁ ስለሆነ ይህ መሆኑ አያስደንቅም። የኢትዮጵያን ህዝብ እንደ ገልቀጥቅጬ እንደ ተማቅልጬ መግዛት ከቻልኩ ያሻኝን ከማድረግ ምንም የሚያግደኝ ምድራዊ ኃይል የለም ብሎ ከደመደመ ሁሉ አድሯል። ይህ ደግሞ ከርሱ በፊት የነበሩትን አምባገነን ስርዓቶች አምነውበት በተግባር ሲተረጉሙት የቆየ ክስተት ነበር። ይህ ምርጫ ባንድ ባልተጠበቀ ተአምር ወዳልታሰበ አቅጣጫ የማይሄድበትን ሁኔታ ለማረጋጋት ሲሉ የወያኔ መሪዎች ዘረኛ ታድሪዎቻቸውን ከጠረፍ መንደሮች አንስቶ እስከ አዲስ አበባ ባሉ የምርጫ ጣቢያዎች አሰማርተዋል። ውሻ ላበላው ካድሬ ላሰማራው ሟቾች ናቸው እንዲሉ እነኚህ የወያኔ ካድሬዎች አለቆቻቸው በመርጫው ከፍተኛው ቁጥር ማግኘታቸውን ለማረጋጋት ማንኛውንም ወንጀል መፈጸም እንዳለባቸው ልዩ መመሪያና ሙሉ ስልጣን ተሰጥቷቸዋል። የምርጫ ኮሮጆና ሳጥን ከመገልበጥ አንስቶ የነርሱ ወገን ያልሆነውን ህዝብ ማንገላታትንና ማስፈራራትን አካቶ ማንኛውንም ማጭበርበር እስከመፈጸም ድረስ ያለውን ህገወጥ ተግባር ከማከናወን ወደ ኋላ አይሉም። በአንድ የገዢ ፓርቲ የተሰማራ ካድሬ ደግሞ ምን ያህል ሀገር አጥፊ እንደሆነ በደርግ ጊዜ ሲከናወን የነበረው ወንጀል የቅርብ ትዝታ ነው። የግንቦቱ ምርጫ አስቀድሞ ምን ውጤት እንደሚያስመዘግብ በሁሉ ዘንድ ሳይታለም የተፈታ መሆኑ እየታወቀ የተወሰነ የፓርላማ መቀመጫ ያውም በወያኔ ስር ለማግኘት ሲባል ብቻ ጸረ ዴሞክራሲ የሆነን አገዛዝ በስልጣኑ እንዲቀጥል ማድረግ መተባበርና ሽፋን መስጠት መታየት የሌለበት አቋም ነው። ሁሉም እንደደመደመው የግንቦቱ ምርጫ ውጤቱ አስቀድሞ የታወቀ በመሆኑ ምርጫውን አሸነፍኩ ብሎ ወያኔ እንደሚያውጅ ሳይታለም የተፈታ ሆኗል። ምን ያህል መቀመጫ ለተቃዋሚዎቹ ይለግሳል የሚለውም ይህን ያህል ነብይነትን የሚጠይቅ ጉዳይ አይደለም። ታዲያ ከዛ በኋላ ምን ሊኮን ነው? ከዚህ ምርጫ በኋላ ምን አዲስ ክስተት ሊመጣ ይችላል? የኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ኑሮ መልክዓ ምድርስ ምን ይመስላል? የወያኔን አምባገነን ስልጣን ሊገድብ የሚችል ፓርላማ ይመጣልን? የወያኔ ህገ መንግስት መለወጥ የሚቻልበት ሁኔታ ይከፈታል? በሀገሪቱ አበይት በሆኑ ብሔራዊ ፖሊሲዎችና ውሳኔዎች ላይ መሰረታዊ ተጽዕኖ ለማሳደር የሚያስችል ሁኔታስ ይፈጠራል? ለነኚህና ለመሳሰሉት መሰረታዊ ጥያቄዎች ቀናና አውንታዊ መልሶች ከተገኙ በሁኔታው ለመደሰት የመጀመሪያዎቹ እንሆናለን። ያ እንደማይሆን ግን ከወዲሁ በእርግጠኝነት መናገር ይቻላል። ያለፉት 14 ዓመታት የወያኔ የጎሳ አገዛዝ በትክክል እንደሚያረጋግጠው የኢትዮጵያ ፖለቲካ ሁኔታ የተበላሸው ከስር ከመሰረቱ ነው። የወያኔ አገዛዝ አምባገነን መሆኑ ብቻ ሳይሆን በጎሳ ላይ የተመሰረተና በዘር መዋቅር የተማከለ አስተዳደር የሚያራምድም ጭምር በመሆኑ የሀገሪቱን ችግር ይበልጥ አባብሶታል። ይህ መሰረታዊ ብሔራዊ ችግር ደግሞ ወያኔ በስልጣን ላይ ያለ ብሎም የተፈለገው የምርጫ ጋጋታ ቢያካሂድ የፓርላማውን በርቁጥሮች ቢበወዙ ተለጣፊም በሌላ ተለጣፊ ቢቀይሩ ምንም የሚሻሻል ነገር አይኖርም። ምናልባት ጮሌው ወያኔ የውስጥ ፖለቲካውን ቅባሜሮን ለመቀባትና ለውጭ ዲፕሎማሲውን ፍጆታ እንዲጠቅመው ሲል የተወሰኑ የፓርላማ መቀመጫዎችን ተቃዋሚዎች ናቸው ለሚላቸው ታማኝ ተቀናቃኞቹ ይመጸውት ይሆናል። የፓርላማው ሁኔታ ግን ያው እንደተለመደው የጨረባ ተስካር ከመሆን የተሻለ መልክና ግብር አይኖረውም። ታዲያ ወጣም ወረደም ሊሆን የሚችለው ለነመለስ ዜናዊ ሽፋን እየሰጡ የወያኔን አጀንዳ የሚያራምድ ድምጽ እየሰጡ ወይም ይኸው ተቃዋሚዎች አሉብን ለሚሉት ማላገጫ መሳሪያ እየሆኑ መቀጠል ነው። የዋርካው ማፍራት የሚጠቅመው ለአዋፋቱ እንጂ ለዋርካው አይደለም እንደሚባለው የወያኔ የፓርላማ ምርጫ ውጤት የሚያገለግለው ለፍራቱና አቀንቃኞች እንጂ ለኢትዮጵያ ህዝብ አይደለም። ከዚህ ምርጫ በኋላ የሚመሰረተው አስተዳደር የሀገራችንን ችግር ይበልጥ ከማባባስ አልፎ ተርፎ ሊያመጣው የሚችል አንዳችም መሰረታዊና ተቃዋሚው ለውጥ አለመኖሩ ደግሞ የሚያከራክር አይሆንም። ይህ መሆኑ ከታወቀ ከግንቦቱ የወያኔ ምርጫ በኋላ ትግሉ ምን አጣጫ ይዞ መቀጠል ይኖርበታል? የኃይሎች አስተላለፍና አጀንዳቸው እንዴት መቀነባበር ሊኖርበት ነው? ለነኝና ለመሳሰሉት ጥያቄዎች ትክክለኛውን መልስ በመስጠት ትግላቸውን አዲስ አቅጣጫና ፈርያ ሲያዙ ወያኔን መፋለም የማይቀርና ታሪካዊ ክስተት መሆኑን ሀቀኛ ሀገር ወዳድ ድርጅቶች ዋነኛና ስትራቴጂያዊ ዓላማቸው ሊያደርጉት ይገባል። በሌሎች የሶስተኛ ዓለም ሀገሮች እንደሚታየው በሀገራችንም ያለው ተጨባጭ ሁኔታ እንደሚያረጋግጠው ያምባገነኖችን ፍራት ለመታገል በሚደረገው የተቃዋሚ ኃይሎች አስተላለፍ የሚኖረው ጎራ ሁለት ብቻ ነው። ይኸውም ፍራቱ በሚፈቅድላቸው ገደብ በመሸበብ የዚህ ፍራት ዘዛት ፈጻሚዎችና ፋንሳሩ ደግሞ በፍራቱ ፍርፋሪ ሳይደለሉ በሀገራቸውና በህዝባቸው ዘላቂ ጥቅም ሳይደራደሩ ፍራቱን አምረረው የሚታገሉ ኃይሎች ብቻ ናቸው። ሌላ ሶስተኛ ረድፍ ሊኖር አይችልም። አለ ከተባለም ምናልባት ትግሉን ለማስተናከል ካልሆነ በቀር የሚያመጣው እርባና አይኖረውም። በእነኚህ ሁለት ተጣራሪ ጎራዎች ውስጥ ሆኖ አቋምን ለይቶ ከመታገል በቀር ሌላ ረድፍ ሊኖር አይችልም። በአንድ በኩል ያምባገነነች ሽፋን ሰጪ የሆኑ በሌላ በኩል ደግሞ ታማኝ ተቃዋሚ የሚል ለምድ በመልበስ የተቃዋሚውን የኃይል አስተላለፍ መበረዝ የሚቻል አይመስለንም። ከእንግዲህ ወዲያ ምክንያቱም የኢትዮጵያ ህዝብ እውነተኛውን ተቃዋሚና ሌላውን ክፍል በሚገባ አውቆ የተረዳ ስለሆነ ነው። በመሆኑም የኢትዮጵያ ህዝብ ይህን ጠባብ ብሔረተኛና አገር አጥፊ የወያኔ ኢህአዴግ ስርዓትን ለማስወገድ በሚያደርገው መራራ ትግል በታማኝነት ከጎኑ ተሰልፎ ታግሎ የሚያታግለው ጠንካራ ህብረት ያለው የተቃዋሚ ኃይል ያስፈልገዋል። ይህ ደግሞ ወደፊት ሚናው እየለየ ጎራው እየታየ ተግባሩ እየጎላ ትግሉ እየፋፋ ሀቁ እየነጠረ ሲሄድ የሚረጋገጥ ክስተት ይሆናል። ይህ ክስተት ግን በመኞትና በተስፋ የሚገኝ አይሆንም። ብዙ እጅግ በጣም ብዙ ተግባርን ብሎም ከነውስ ጀምሮ እስከ ከፍተኛው መስዋዕት መክፈልን ይጠይቃል። ይህንን ገሸሽ ሊያደርጉት የማይቻል ሀቅ ህዝቡም ሆነ እነኛ ለመራራው ትግል የተዘጋጁ ኃይሎች በሚገባ ያውቁታል፣ ይረዱታል። የሚመጣውን የትግል ኃላፊነትና ግዴታ በሚገባ ይገነዘቡታል። ይህ ከሆነ ታዲያ ለረጅሙና ለአስጨራሽ ትግል መዘጋጀት አለባቸው። ይህ ከሆነ ዘንዳ ከግንቦቱ የመለስ ዜናዊ ምርጫ በኋላ ሀገራችን በምን ሁኔታ ላይ ልትሆን እንደምትችልና ወደ የትስ አቅጣጫ እያመራች መሆኗን ትክክለኛውን ግምገማ እያደረጉ ብሎም የትግላቸውን ይዘትና አካሄድ በወደፊቱ ሁኔታ ላይ እያማከሩ እያጣጣሙና እያዋሃዱ በአዲስ የትግል ምዕራፍ ህዝቡን እያታገሉ ለድል እንዲበቃ ከማድረግ ሌላ አማራጭ አይኖርም። ይህ ደግሞ በምኞት ላይ የተመሰረተ መፈክር ሳይሆን ተጨባጭ የሀገሪቱ ሁኔታ የሚያረጋግጠው የማይታበልና ታሪካዊ ሀቅ ሊሆን የሚችል ነው። ወደፊት የሚጠብቃቸውን የትግል ስልትና ስትራቴጂ ከመንደፋቸው አስቀድሞ አንድ መሰረታዊና አይነተኛ ጉዳይ መኖሩን ግን በአጽንኦት ሊገነዘቡት ይገባል። ይኸውም ጠንካራና የማይበገር የተቃዋሚ ኃይል መመስረት እጅግ በጣም አስፈላጊና አማራጭ የሌለው መሆኑን ነው። በእርግጥም ከሁሉ በፊትና በላይ ሊታወቅ የሚገባው ከእንግዲህ ወዲህ የተቃዋሚ ኃይሎች የሚመሰረቱት ህብረት ዓላማ በኢትዮጵያ ዘላቂና ስትራቴጂያዊ ጥቅም ላይ ብቻ ያተኮረ እንጂ በወያኔ ጊዜያዊና የማጭበርበሪያ አጀንዳ ላይ ሊያተኩር የማይችል መሆኑን ነው። በወያኔ ላይ የማያወላውል አቋም ያላቸው የህብረቱ አባል ድርጅቶች ከእንግዲህ ወዲህ የትግላቸው አጀንዳና እንቅስቃሴ ሊሆን የሚችለው የሚገባውም በወያኔ አጀንዳና ውሳኔ ላይ ማተኮር ብቻ ሳይሆን በአመዛኙ በራሳቸው የትግል ቱማታና አነሳሽነት ላይ የተመሰረተ መሆኑን ነው። እስካሁን እንደተመዘገበውና የኢትዮጵያ ህዝብም እንደታዘበው ከሆነ እስከዛሬ ሲሆን የነበረው በአመዛኙ በወያኔ ድርጊትና እንቅስቃሴ ውሳኔና ጥሪ ላይ ምላሽ በመስጠት ላይ ያተኮረ እንደነበረ ነው። ከባብ እንቁላል እርግብ እንደማይወጣ ሁሉ ከወያኔ መሪዎች ለኢትዮጵያና ህዝቧ ሊጠቅም የሚችል አንዳችም ጉዳይ እንደማይኖር አውቆና ተረድቶ በአመዛኙ በራስ የትግል ስልትና ትልም ላይ ያተኮረና በሀገራችን ስትራቴጂያዊ ጥቅም ላይ አነጻጽሮ መታገል ብቻ ነው። በእኛ እምነት የሀገራችን ዘላቂ ጥቅም የሚገኘውና አስተማማኝ ሰላምና መረጋጋት ሊረጋገጥ የሚችለው አላው የሀገሪቱን ዜጋ ሁሉ በእኩልነት የሚያሳትፍ ዲሞክራሲያዊ ስርዓት ሲፈጥን ብቻ ነው። በዘር ላይ የተመሰረተ የመንግስት አወቃቀርም ሆነ የፖሊሲ አቀራረጽና አፈጻጸም ለሀገራችን ጉዳት እንጂ ምንም ጥቅም ያመጣል ብለን ማመን አንችልም። የዚህን ስርዓት ተካፋይ መሆንን አንመኝም። ይህንንም ማቅ ራሱ ባለቤቱ የኢትዮጵያ ህዝብ ላለፉት 14 አመታት አይቶታል። በዚህ ዘረኛ ስርዓትም ምን በደል እንደተፈጸመበት እንደሚፈጸምበት ሳይወድ በግድ አውቆታል፣ ተንገፍግፏልም። እኛ ለሀገራችን ያለን ራይ ዘመን የማይሽረው ሁኔታ የማይለውጠው ተፈራራቂ አምባገነኖች የማይበርዙት ጊዜያዊ ጥቅም የማይበግረው ነው። በመሰረቱ የሀገርንና የህዝብን ዘለቄታ ጥቅም የህዝባችንንም እኩልነትና አንድነት አስመልክቶ ያለንን የጠና እምነት ሊያስለውጠን ሊያስበርዘን ብሎም እንድንደራደርበት የሚያስገድደም አንዳችም ምድራዊ ኃይል እንደሌለ ሌላው ለማመን ባይፈልግም የኢትዮጵያ ህዝብ ግን በሚገባ ያውቀዋል ይረዳዋል። ከዚህ አጉሪ የትግል ታሪክና የማይናወጥ እምነት በመነሳት ነው ወያኔና ድርጅቱን የምንቃወመው። ከዚህ ውጭ በወያኔ ድርጅት ከተሰባሰቡት ግለሰቦች ጋር የግል ፍቅርም ሆነ ጥል የለንም። እንዲያውም የሀገራችን ዴሞክራሲያዊ ስርዓት በዘለቄታ መልኩ ሊያረጋግጥ በሚያስችለው ሂደት ከማንኛውም ወገን ጋር ለመተባበር ዝግጁ መሆን ብቻ ሳይሆን የሚጠበቅብንን አስተዋጽኦ ለማድረግ ምንጊዜም ግንባራችንን እንደማናጥፍ በተደጋጋሚ ስንገልጽ ቆይተናል። ይህ ማለት ግን ለኢትዮጵያ ህዝብ ገደብ የለሽ ዴሞክራሲ እየታገል የራሳችንን ድርጅታዊ ነጻነት የሚገፈውንና አኩሪ ታሪካችንን የሚያፋድፍብንን ተጽዕኖና ግፊት እንቀበላለን ማለት አይደለም። እርሱ ራሱ በኢትዮጵያ ህዝብ ዘንድ በህጋዊነት የማይታወቅ ቡድን ለኛ ህጋዊ መሆን አለመሆን ለመወሰን ሀገራዊም ይሁን ሞራላዊ ስልጣን ይኖረዋል ብለን አናምንም። የኛ እድልና ህላዌ ከኢትዮጵያ ህዝብ እድልና ህላዌ ጋር በብዙ መሰረታዊ ሀብሎች የተሳሰረ በመሆኑ በበላባይነትም ይሁን በመሰልቸት አንዱን ከሌላ ለይቶ አላፊ ጠፊ ለሆነ ጊዜያዊ ጥቅም መለወጥ አንችልም። ይህንን ማንነታችንን የኢትዮጵያ ህዝብ ከመጀመሪያው ጀምሮ አውቆ መዝግቦታል። አሁን ባለው የሀገራችን ተጨባጭ ሁኔታ የትግሉ ዓላማና ግብ መሆን የሚገባው ለኢትዮጵያ ህዝብ የስልጣን ባለቤትነት፣ የህግ የበላይነት፣ የሀገር ነጻነትና ሉዓላዊነት፣ የዜጎች እኩልነትና ሰብአዊ መብት የሚገኝበትና የሚከበርበትን ሁኔታ በመፍጠር ላይ ነው። ለዚህ ሁሉ መሰረቱና ምሰሶው ያው ዞሮ የዴሞክራሲ ስርዓት መስፈል ለመሆኑ ብዥታ ሊኖር አይችልም። ይህንን ስንል ደግሞ በሀገራችን ዴሞክራሲ ባንድ ቀን ጀምበር ተፈጥሮ አድጎ ተመንድጎ ፋፍቶና ጠንክሮ ህዝቡ የሚመኘው ሁሉ ወዲያው ይከናወናል የሚል ብዥታን በማስተናገድ አይደለም። እንደማንኛውም የተፈጥሮ ህግ የዴሞክራሲ ውልደትና እድገት ሂደቱን ጠብቆ እንደሚሄድ በሚገባ እንረዳለን። ይህ መሰረታዊ ሀቅ እንዳለ ቢሆንም ዛሬ በሀገራችን የችግሩና የመከራው መንስኤ ብሎም ከገባንበት አዙሪት ልንወጣ ያላስቻለን የወያኔ የፖለቲካ ፕሮግራም ልክ እንደ ሀገሪቱ ብሔራዊ ህገ መንግስት ተቆጥሮ የዘረኞቹን የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆኑ ነው። በዚህ የሀገራችን ተጨባጭ ሁኔታና እውነታ ላይ በመመርኮዝ የግል አጀንዳውን የሚያስፈጽመው የገዢ ቡድን በስልጣን ላይ ተቀምጦ የሀገራችን ጥቃቅንም ይሁን መሰረታዊ ችግር ሊፈታ አይችልም። ወያኔ ህገ መንግስቴ ብሎ ጎምጥጦ የያዘው የግል አጀንዳው ማስፈጸሚያ አልባሌ ሰነድ ካልተለወጠ የሀገራችን ሁለንተናዊ ችግር እየባሰበት ይሄዳል እንጂ መሻሻል ይመጣል ተብሎ አይጠበቅም። ለዚህ ነው ተቃዋሚ ኃይሎች በብስለትና በኃላፊነት ስሜት ተነሳስተው የምርጫ ህግና ቦርድ ይቀየሩ ወዘተ ብለው የጠየቁትና ለድርድርም ተቀምጠው የነበሩት። ለዚህም ነው ወያኔ እምቢ ያለውና ነፃና ፍትሃዊ ምርጫ እንዲደረግ የማይፈልገው። ከወያኔዎቹ አኳያ ሲታይ ይህን ከማድረግ ሌላ ምርጫ አይኖራቸውም። ምክንያቱም ህዝቡ የሚመኘው ነፃና ፍትሃዊ ምርጫ ቢደረግ ወያኔ ተወግዶ ህዝቡ በትረ ስልጣን የሚያገኝበት ሁኔታ ስለሚመቻች ነው። ታዲያ ወያኔ መች ሞኝ ሆኖ ነው ራሱን የሚያስወግድበትን ሂደት የሚያመቻቸው? ህገ ወጥ ያላቸው ድርጅቶችስ በሰላምና በይፋ እንዳይታገሉ ጋሬጣ እየዘረጋ አይደለምን? ሁኔታው እንዲህ በሆነበት ሁኔታ ነፃና ፍትሃዊ ምርጫ ስለማይኖር ያው ዞሮ ዞሮ ተጠቃሚዎቹ ወያኔና ግብረአበሮች እንጂ ሌላ ሊሆን አይችልም። ያስ ከሆነ ድረስ በዘር ላይ የተመሰረተ አምባገነን እንደገና በስልጣን ለሌላ 5 ዓመት እንዲቆይ የሚወስደው እርምጃ ሁሉ ከመቃወምና ለአዲስ የትግል ምዕራፍ ከመዘጋጀት ሌላ አማራጭ ሊኖር አይችልም። አገዛዙ የህዝብን መብት ሊያከብር የሚችለው በግዴታ እንጂ በውዴታ ባለመሆኑ ተቃዋሚ ኃይሎች ህዝባዊ አመጽን ማደራጀትና መምራት ነው ዋናው ተልእኳቸው። ከግንቦቱ ምርጫ በኋላ መሰረታዊ ለሀገር የሚበጁት ሴት አይኖርም። ያው የጎመዘዘው ለመጪው ትውልድ አይለጉት ሀኬትና ግዳጅ ከፊታችን ተደቅኖ ይቀጥላል። አገዛዙን በአፋጣኝ ለማስወገድ ሀገራዊ ግዳጅ ይጠራናል። በመሆኑም ተቃዋሚ ኃይሎች ካለፈው ተምረው ህብረታቸውን ለማጠናከር መነሳት አለባቸው። ተቃዋሚ ኃይሎች ከሰፊው ህዝብ ተደባልቀው ህዝባዊ አመጽን መምራት መቻል አለባቸው። የትግል ሰደድ እሳት በከተማም በገጠርም ተከታትሎ አገዛዙን ይወጥር ዘንድ እስካሁን ውጤት አልባ የሆነውን ዘዴያቸውን ሆነ አደረጃጀታቸውን መለወጥ ይኖርባቸዋል። የህዝቡን የህብረት ጥረት የሚያደናቅፉትንም በጽኑ መታገል ያስፈልጋል። የዛሬ 5 ዓመት ግንቦት ሲመጣ የመለስ አገዛዝ የክፉ ቀን ትዝታ እንዲሆን ማድረግ የሚቻለው በዚህ መንገድ ማለትም የቆረጠና ያልተቆረጠ ህዝባዊ አመጽን በማካሄድ ነው። የድርጅቶችን ማንነት የሚለካው በወያኔ ፓርላማ ባለው ወንበር ሳይሆን ይህን የህዝብ ታሪካዊ ትግል በመምራት ባለው ጽናትና ወኔ እንዲሁም በሚጫወቱት ታሪካዊ ሚና ይሆናል ማለት ነው። ከዚህ መንገድ ውጪ በወያኔ የአምስት ዓመት የግንቦት ዛር አብሮ መያዙ ለህዝብ የሚጠቅም አይደለም። በዚህ አቋም ላይ የማያወላውል እምነትና ራይ ካላቸው የተቃዋሚ ድርጅቶች ጋር በመተባበርና ከኢትዮጵያ ህዝብ ጎን በመሰለፍ ትግላችንን እንቀጥላለን። የኢትዮጵያ ህዝብ ትግል አቸናፊነት አይቀሬ ነው።
ከሞለ ፋሽስቶ
ያጎረበስኝ
ዛሬም ለቆጠኞች
እንበረከክ
የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርክን አሳየው
ግንባርክን አሳየው
ቅንነት የሞላው ሁሉንም ያቀፈው አላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስክር ኢትዮጵያዊነት ነው እናቸንፋለን። ግንባርክን አሳየው